ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ሲዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ የካቲት 14 2016 ዓ.ም ስርጭታችን ጀመረ። አራት ገዳማውያን ኦነግ ሸኔ በተባለው ታጣቂ ቡድን መገደላቸውን የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የፌዴራልና የክልል ጸጥታ አካላት ገዳማውያኑና ገዳሙን እንዲታደጉ ጠይቃለች።
የተሰማው ከተወሰዱት አምስት አባቶች መካከል አራቱ መገደላቸውንና አንደኛው ተመልሰዋል የሚል ነበር። አሁን ግን የት እንዳሉም አልታወቀም። የእሳቸውን ጉዳይ ገና ነው።
የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕዝብ ግንኙነት መምሪያ ምክትል ኃላፊ የሆኑት መልአከ ሰላም ቀሲስ ዳዊት ያሬድን ነው ቀደም ብለን የሰማናቸው። ከኦሮሚያ ክልል የተሰጠው ምላሽ ያካተተ ዘገባ በምሽቱ ተካትቷል። ሌሎችም ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በምስልና በድምፅ ቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። ካስቀድመን ግን አሁን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። በዩክሬን ጦርነት ሁለተኛ ዓመት ዩናይትድ ስቴትስ በሩሲያ ላይ 500 አዳዲስ ማዕቀቦችን ጣለች። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። የአማራ ክልል ምክር ቤት ላለፉት ስድስት ወራት በስር ላይ የሚገኙትን የክልሉ ምክር ቤት አባል አቶ ዮሐንስ ቧያለውን ያለመከሰስ መብት አነሳ። ኬኔዲ አባተ የአቶ ዮሐንስን ጠበቃ አነጋግረው አጭር ዘገባ ደርሶናል።
ትናንት ሐሙስ የካቲት 14 ቀን 2016 ዓ.ም መደበኛ ስብሰባውን ያካሄደው የአማራ ክልል ምክር ቤት ከነሐሴ 9 ቀን 2016 ዓ.ም ጀምሮ በእስር ላይ የሚገኙትን የአቶ ዮሐንስ ቧያለውን ያለመከሰስ መብት አንስቷል። አቶ ዮሐንስ የታሰሩት በአማራ ክልል የመጀመሪያው ዙር አስቸኳይ ጊዜ አዋጅ ከታወጀ ከጥቂት ቀናት በኋላ ነበር። በጉዳዩ ላይ አስተያየታቸውን የሰጡን የአቶ ዮሐንስ ጠበቃ አቶ ሰለሞን ገዛኸኝ ያለመከሰስ መብታቸው ሳይነሳ እስካሁን ለምን እንደቆየ በእርግጠኝነት መናገር እንደማይቻል ተናግረዋል።
ያለመከሰስ መብት አሁን በአስቸኳይ ጊዜ አዋጅ ማንሳት ከተቻለ ለምንድን ነው መጀመሪያ ሳይያዙ ያልተነሳው? ለምንድን ነው በስድስት ወር ውስጥ ክስ ያልተመሰረተባቸው? መረጃ ለማሰባሰብ ይሄን ያህል ስድስት ወር ይፈጃል? ራሱ ስድስት ወር የቆዩበት አስቸኳይ ጊዜ አዋጁ ረጅም ጊዜ ስርና አይፈቅድም። የተፋጠነ ፍትህ የማግኘት መብት አለ በህገ መንግስቱ፣ እሱም ተገድቧል ይችላሉ። ግን የተፋጠነ ፍትህ የሚለውን እንኳን ባናነሳ አዋጁ አቢዩዝ መደረግ የለበትም ነው እና በምህረት ስናየው አቶ ዮሐንስ ቧያለው ወይም አቶ ታዬ ደንዳ ኔክስት ክስ ሊመሰረትባቸው የሚለውን ፕሬዘምፕሽን የሚያመጣ ነው። ይከሰሳሉ የሚለውን ነገር ምንም ማውቀው ነገር የለም፣ ሰማሁትም ነገር የለም። እንደ መርህ በመርህ ግን የአለመከሰስ መብት በክልል ምክር ቤትና በፌደራል ፓርላመንት የሚነሳ ከሆነ እንደ ኔክስት የሚጠበቀው ምንድን ነው? ክስ ነው፣ ቻርጅ ነው።
የአማራ ክልል ምክር ቤት የአቶ ዮሐንስ ቧያለውን ያለመከሰስ መብት ያነሳው የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንደአ ያለመከሰስ መብት በጨፌ ኦሮሚያ ከተነሳ ከአራት ቀናት በኋላ ነው። ሁለቱን ጨምሮ በእስር ላይ የሚገኙ አምስት የፌዴራሉና የክልል ምክር ቤት አባላት ያለመከሰስ መብታቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር የታሰሩ ናቸው። እስረኞቹ እስካሁን በጠበቃ እንዳልተጎበኙ የገለጹት አቶ ሰለሞን ክስ የሚመሰረትባቸው ከሆነ የግድ ጠበቃ ማየት እንደሚያስፈልጋቸው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አይኤምኤፍ የባለሙያዎች ቡድን ወደ አዲስ አበባ ሊልክ ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እያቀረበች ላለችው የብድር ጥያቄ ምላሽ በመጪዎቹ ሳምንታት አንድ የልዑካን ቡድን ወደ አዲስ አበባ እንደሚልክ የድርጅቱ ቃል አቀባይ ጁሊ ኮዛክ ትላንት አስታወቁ። ልዑኩ ባለፈው የጥቅምት ወር በተመሳሳይ ወደ አዲስ አበባ ያደረገውን ጉዞ ተከትሎ ድርጅቱ ባለሥልጣናቱ ያቀረቡትን የኢኮኖሚ መርሃ ግብር መደገፍ በሚችል መንገድ ዙሪያ ሁነኛ መርታ ታይተዋል ያሉት ኮዛክ ቡድናቸው ወደ ኢትዮጵያ የሚያቀናበትን ትክክለኛ ቀን ግን ይፋ አላደረጉም። አያይዞም የብድር ገንዘቡ የምግብ ዋስትናን ለማረጋጋት በግጭቶች ለደረሰው ውድመት የመልሶ ግንባታና በአገሪቱ የሚታየው ከፍተኛ ዋጋ ንረት ያስከተለውን ሁኔታ ለማርገብ እንዲሁም የሰብአዊ ፍላጎቶችን ማሟላትን ጨምሮ ኢትዮጵያ የገጠሟትን ብርቱ ፈተናዎች ለመቅረፍ የሚውል መሆኑን አመልክተዋል። በዩክሬን ጦርነት ሁለተኛ ዓመት ዩናይትድ ስቴትስ በሩሲያ ላይ 500 አዳዲስ ማዕቀቦችን ጣለች። ማዕቀቡ ከናቫልኒ እስራት ጋር ግንኙነት ያላቸውን ግለሰቦች፣ የሩሲያን የፋይናንስ ዘርፍ፣ የመከላከያ ኢንዱስትሪ ተቋማት፣ የተለያዩ የግዢ ክንውንውን የሚደረግባቸው አውታሮችና እንዲሁም በተለያዩ አገሮች ውስጥ ቀደም ሲል የተጣሉ ማዕቀቦችን ለማስመለጥ በሚረዱ ወገኖች ላይ የተነጣጠረ መሆኑ ተመልክቷል። ፑቲን በውጭ ሀገራት ለፈጸሟቸው ጠብ አጫሪ ድርጊቶች እንዲሁም በአገር ውስጥ ለሚያደርሱ ጭቆና ብርቱ ዋጋ የሚያስከፍሉ ናቸው ሲሉ ባይደን የማዕቀቦቹን ክብደት አመልክተዋል። ባለፈው ሳምንት በእስር ላይ ሳለ ለህልፈት የተዳረገው የሩሲያው የተቃዋሚ መሪ ናቫልኒን ባለቤት ዩሊያና ናቫልኒያና ሴት ልጃቸውን ዳሻን ትላንት ሐሙስ ከዩናይት ስቴትሷ የካሊፎርኒያ ክፍለ ግዛት አግኝተው ያነጋገሩት ፕሬዚዳንት ባይደን ሙስናን በመዋጋትና ነጻነትና ዲሞክራሲያዊት ሩሲያ እንድትፈጠር ታላቅ ቆራጥነት ያሳዩ ሲሉ ናቫልኒን አወድሰዋቸዋል። ባይደን በዛሬው ዕለት የዩናይት ስቴትስ በሩሲያ ላይ የጣለቻቸውን አዳዲስ ማዕቀቦች ይፋ ባደረጉበት ወቅት ባሰሙት ንግግራቸውም ዩክሬናውያን ነጻነታቸውንና የወደፊት እጣቸውን ለማስጠበቅ ያሳዩት ቁርጠኝነትም አወድሰዋል። ኔቶ ይበልጥ ጠንካራ፣ ግዙፍና ይበልጥም አንድነት ያለው ድርጅት ሆኗል ሲሉ ከአሁን ቀደም ያልታየ በማለት ህብረቱ ያለበት ያሉትን ሁኔታ አመልክተዋል። 50 ሀገራት ያሉበት የዩክሬንን የሚደግፈው በዩናይት ስቴትስ የሚመራው ዓለም አቀፍ ጥምረት ለዩክሬን ወሳኝ ምርታ እርዳታ በመስጠትና ሩሲያን ለፈጸመችው ወረራ ተጠያቂ ለማድረግ አሁንም በቁርጠኝነት ይቀጥላል ብለዋል። በተያያዘም ዩክሬን የሩሲያን ኃይሎች ጥቃት ለመመከት መዋጋቷን በቀጠለችበት በአሁኑ ወቅት በገጠሟት የአቅርቦት እጥረቶች የተነሳ የጦር መሳሪያና ጥይት በራሽን እየሰጠች መሆኗ ለተነገረው ኪየቭ ጊዜው ሳያልፍ የማሟያ በጀት እንዲፈቅድ ባይደን የዩናይት ስቴትሱን የተወካዮች ምክር ቤት በሁለቱ ተቀናቃኝ ፓርቲዎች የተሰናዳውን የብሔራዊ ደህንነት ሕግ እንዲያጸድቅ ሲሉ አሳስበዋል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ። የሴኔጋሉ ፕሬዚዳንት ማኪ ሳል በመጪው የሚያዝያ ወር ስልጣናቸውን እንደሚለቁ በትላንትናው ዕለት ቢያስታውቁም ቀደም ሲል የፊታችን እሁድ ሊካሄድ ታቅዶ ለሌላ ጊዜ የተላለፈው ፕሬዚዳንታዊ ምርጫ የሚካሄድበትን አዲስ ቀን ግን ይፋ አላደረጉም። የሁለተኛ ዙር ስልጣን ዘመናቸውን በማጠናቀቅ ላይ ያሉት ሳል ተፎካካሪዎችን ማንነት አስመልክቶ በተቀሰቀሰውና አሁንም ድረስ እልባት ባላገኘው ውዝግብ ሳቢያ ምርጫውን ለአስር ወራት ማራዘማቸው ይታወሳል። ይሁንና ሳል ስልጣኔን እለቃለሁ ካሉበት የሚያዝያ ወር አስቀድሞ አዲስ ፕሬዚዳንት መምረጥ ስለመቻል አለመቻሉ ግን ግልጽ አይደለም። ፕሬዚዳንቱ የወሰዱትን የቀደመ እርምጃቸውን ሕገ ወጥ ነው ሲል ውድቅ ያደረገው የሀገሪቱ ሕገ መንግስታዊ ፍርድ ቤት በበኩሉ መንግስት በተቻለ ፍጥነት አዲስ የምርጫ ቀን እንዲያዘጋጅ ሲል ትዕዛዝ አሳልፈዋል። ሀገር ያለ ፕሬዚዳንት መቀጠል እንደማትችል ግልጽ ነው ያሉት ሳል ውይይቱ ቀጣዩን ይወስናል፣ እናም ከአንዳች መግባባት ላይ እንደሚያደርሰን ተስፋ አደርጋለሁ ብለዋል። በመጪው ሳምንት ከፖለቲካ መሪዎች ጋር እንደሚወያዩም ተናግረዋል። ሴኔጋል በምዕራብ አፍሪቃ በጣም የተረጋጋ ዲሞክራሲ ካላቸው አገራት አንዷ ተደርጋ ትታያለች። ይሁን እንጂ በምርጫ ጉዳይ ዙሪያ የተነሱት አለመግባባቶች ሀገሪቱን የሰው ሕይወት ጭምር ከጠፋበት የፖለቲካ ቀውስ ውስጥ ማስገባታቸው ይታወቃል። በሰላማዊ ሰልፎች ወቅት 3 ሰዎች በጸጥታ ኃይሎች ሲገደሉ ሌሎች በርካታዎች መቁሰላቸውም ተዘግቧል። የፊታችን ቅዳሜና እሁድ ሰልፎችን ለማካሄድ ያቀዱ የተቃዋሚ ወገኖች ምርጫው በፍጥነት ይካሄድ ዘንድ በሳል ላይ ግፊት ማድረጋቸውን መቀጠላቸውም ተዘግቧል። በመጨረሻም ቻይና ውስጥ በወረደ ከፍተኛ በረዶ ከ100 በላይ ተሽከርካሪዎች እርስ በርስ ተገጫጭተው አንዱ በአንዱ ላይ መከመራቸውን ተዘገበ። መንግስታዊ የቻይና ዜና ወኪል እንደዘገበው ምስራቃዊ ያንጂያክሱ ግዛት ሽዙ ከተማ አቅራቢያ በረዶ ያንሸራተታቸው ከመቶ በላይ መኪኖች ተጋጭተው እስካሁን በታወቀው 9 ሰዎች የመቁሰል አደጋ ደርሶባቸዋል። ታይቶ የማይታወቅ የተባለው ግዙፉ የተሽከርካሪዎች ክምር ባለፉት ጥቂት ቀናት ውስጥ ብቻ ቻይና ውስጥ የታየው ከባድ የክረምት የአየር ሁኔታ የከሰተው መሆኑም ተመልክቷል። በማህበራዊ ድረገጾች ላይ የወጣ የግዛቲቱ የፖሊስ ሪፖርት እንዳመለከተውም አደጋው የደረሰው በአካባቢው የሰዓት አቆጣጠር ከማለዳው 1 ሰዓት ላይ ነው። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲቪ ስዌስ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት ከአሜሪካ ድምፅ። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለምትሹ ሌላ አማራጭ አለን። 202-205-9942 ዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም 4 መነኩሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቋል። በየደረጃው ያሉ የክልል ጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲል በጠራቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግ ሸኔ በተባለው ታጣቂ ቡድን ተገደሉ ያላቸውን 4 የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራሉና የክልል መንግስታት የጸጥታ አካላት ገዳማውያንና ገዳሙን የመታደግ ሥራ እንዲሰሩ ጠይቋል። በግድያው የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምፅ ያነጋግራቸው የኢትዮጵያ ሰብአዊ መብት ኮሚሽን ባለስልጣናት ሁኔታውን በምርመራ አጣርቶ ውጤቱን ይፋ እንደሚያደርጉ ተናግረዋል። የዚህን ጉዳይ ዝርዝር ፀሐይ ዳምጦ ታስደምጠናለች። አድማጭና ተመልካቾቻችን፣ ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ዘገባው እንደደረሰን ወደ እናንተ እናቀርባለን። ወደ ሌላ ዘገባ እንሻገራለን። የኢትዮጵያ ቀይ መስቀል ማህበር ምስራቅ ጎጃም ውስጥ ለስራ ሲንቀሳቀሱ የነበሩ 2 ተሽከርካሪዎች በታጣቂዎች መወሰዳቸውንና በዋግ ህምራ ደግሞ በአንድ ተሽከርካሪ ላይ ጥቃት መፈጸሙን አስታውቋል። በኃይል የተወሰዱት 2 ተሽከርካሪዎች ከፊንላንድ ቀይ መስቀል የተገኘ የሕክምና ቁሳቁስ የያዙ እንደነበሩ የማህበሩ ኮሚኒኬሽን ቢሮ ኃላፊ አቶ መስፍን ደረጀ ለአሜሪካ ድምፅ ተናግረዋል። ታጣቂዎቹ ተሽከርካሪዎቹን ከታለመለት ዓላማ ውጭ እየተጠቀሙ ነው ሲሉም ገልጸዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል።
የኢትዮጵያ ቀይ መስቀል ማህበር ትናንት ባወጣው መግለጫ ለሰብአዊ አገልግሎት ወደ ደቡብ ጎንደርና ሰሜን ጎንደር ዞኖች በመጓዝ ላይ የነበሩ 2 ተሽከርካሪዎቹ ከሳምንት በፊት የካቲት 6 ቀን 2016 ዓ.ም በምስራቅ ጎጃም ዞን ከሞጣ ከተማ 30 ኪሎ ሜትር ርቀት ላይ ልዩ ስሙ አስተሪዮ ማርያም በሚባል ቦታ በታጠቁ ኃይሎች ተወስደዋል ሲል ከሷል። ተሽከርካሪዎቹ የሕክምና እርዳታ ቁሳቁሶችን ጭነው ሲጓዙ እንደነበሩ ለአሜሪካ ድምጽ የተናገሩት የማህበሩ የኮሙኒኬሽን ኃላፊ አቶ መስፍን ደረጀ ማንነታቸው ያልታወቁ ባሏቸው ታጣቂዎች መወሰዳቸውንና ታጣቂዎቹ እየተጠቀሙባቸው እንደሚገኙ ገልጸዋል።
እነዚህ ተሽከርካሪዎች ከታለመለት ዓላማ ውጪ በጉልበት ተወስዶ ለሌላ ዓላማ እየዋለ ነው ያለው። የቀይ መስቀልን አርማ አድርጎ ነው ያንን እያሽከረከሩና እየተጠቀሙበት እንደሚገኝ ከህብረተሰቡ ጥቆማዎች እየመጡ ነው የሚገኘው። ይሄ ደግሞ በየትኛውም በዓለም አቀፍ ሕግም የቀይ መስቀልን ገለልተኛ የሆነን ተቋም ጉልበት ወስዶ እንደዛ አይነት መጠቀም በሀገራችን ህግም በዓለም አቀፍ ህግም የሚያስጠይቅ ነው። ይህንን ያደረጉ ታጣቂዎች በአስቸኳይ ንብረቱን እንዲመልሱልን እንማጸናለን፣ እንጠይቃለን። ከድርጊታቸውም እንዲቆጠቡ ነው የምንጠይቀው። ተሽከርካሪ ውስጥ የነበረ ቁሳቁስም ጭምር የተወሰደ ስለሆነ ለደቡብ ጎንደር እና ለሰሜን ጎንደር አካባቢ የተላኩ የመጀመሪያ ደረጃ የሕክምና እርዳታ ቁሳቁሶች ከፊንላንድ ቀይ መስቀል በድጋፍ የተደረገ እሱን ጭምር እንዲመልሱ ጥሪ እናደርጋለን።
ሁለቱን ተሽከርካሪዎች በመጠቀም ለሚፈጸም ማንኛውም ተግባር ማህበሩ ኃላፊነት እንደማይወስድም አቶ መስፍን አመልክተዋል። በሌላ በኩል የካቲት 9 ቀን በዋግምራ ዞን ከሰቆጣ ከተማ ወደ ኮረም በመጓዝ ላይ በነበረ የማህበሩ ቀላል ተሽከርካሪ ላይ ታጣቂዎች በቦምብ ጭምር የደፈጣ ጥቃት መፈጸማቸውን አቶ መስፍን ተናግረዋል።
ወደ ሰቆጣ አካባቢ ዋግምራ የሚባል አካባቢ ትንሽ ድርቅ የተከሰተበትና ከፍተኛ የምግብ እጥረት ያጋጠመ አካባቢ ጥናት ለማድረግ እና እርዳታ በዛ አካባቢ የሚያስፈልጉ ዜጎቻችን ለማቅረብ ወደዛ የተሰማሩ የኛ ሰራተኞች ነበሩ፣ ከአዲስ አበባና ከአማራ ክልል ቀይ መስቀል። ስለዚህ ይህንን እንግዲህ ወደ ከሰቆጣ ወደ ኮረም አካባቢ ለመድረስ በአማካይ አንድ ሁለት ሶስት ኪሎ ሜትር ሲቀራቸው በመንገድ ላይ እንግዲህ ያደፈጡ ማንነታቸውን ያላረጋገጠ የታጠቁ ሰዎች ተሽከርካሪዎችን ላይ ተኩስ ተከፍቷል። እንደዚሁም በተጨማሪ ቦምብ ተወርውሮባቸዋል። ተሽከርካሪው ላይ ጉዳት ደርሷል። በእኛ ስታፎች ላይ መጠነኛ የዚህ የቦምብ ፍንጣሪው ምንም ጉዳት ሊባል በማይችል ደረጃ ከመፈጠሩ በስተቀር ለእርዳታ ስራ የወጡ ሁለት ሰራተኞችን ሁለት ናት የወጡት በህይወታቸው ተርፈዋል። ተሽከርካሪው መስታወቱ ተበትኗል።
ታጣቂዎቹ ጥቃቱን ካደረሱ በኋላ ተሽከርካሪው የቀይ መስቀል ማህበር መሆኑንና በውስጡ ያሉት ሰዎችም የማህበሩ አባላት መሆናቸውን አረጋግጠው እንደለቀቋቸው አቶ መስፍን ገልጸዋል። ማህበሩ ከቀን ወደ ቀን በሰራተኞቹ በበጎ ፈቃደኞቹና በተሽከርካሪዎቹ ላይ በሚፈጸምበት ጥቃት ምክንያት ሰብአዊ አገልግሎቱን ማከናወን ፈተና የሆነበት መምጣቱን ጠቅሰው ጥቃት የሚፈጽሙ የየትኛውም ተፋላሚ ኃይል አባላት ድርጊቱ የኢትዮጵያን ህግና አገሪቱ የፈረመችውን ዓለም አቀፍ ስምምነቶች የሚጻረር መሆኑን ተረድተው ከድርጊታቸው እንዲቆጠቡ ተማጽነዋል። ግጭት ባለባቸው አካባቢዎች ተደጋጋሚ ጥቃቶች የሚፈጸሙበት የኢትዮጵያ ቀይ መስቀል ማህበር በአማራና በኦሮሚያ ክልሎች እየተካሄደ ባለው ግጭት ከዚህ ቀደምም በተለያዩ ጊዜያት በሰራተኞቹና በተሽከርካሪዎቹ ላይ ጉዳት መድረሱን መግለጹ ይታወቃል። ከአንድ ወር በፊት ደግሞ በትግራይ ክልል አንድ የማህበሩ አባል በምጥ የተያዘች እናትን በአምቡላንስ ወደ ሕክምና ማዕከል እየወሰዱ ሳለ በተፈጸመባቸው ጥቃት መገደላቸው ይታወቃል። በሰሜን ኢትዮጵያው ግጭት ወቅት ብቻ 14 የማህበሩ ባልደረቦች ሲገደሉ በትንሹ 140 ተሽከርካሪዎቹ ስለመውደማቸውና ስለመጥፋታቸው ከማህበሩ የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የአርብ ስርጭት ነው እየተከታተላችሁ የምትገኙት። ህወሓት የሥራ አስፈጻሚ ኮሚቴ አባል የነበሩትን ወይዘሮ ኪሪያ ኢብራሂምና የማዕከላዊ ኮሚቴ አባል የነበሩትን ወይዘሮ ሙሉ ገብረ እግዚአብሔርን ከፓርቲው አመራርነትና አባልነት ማሰናበቱን አስታውቋል። ፓርቲው ሁለቱን አመራሮች ያሰናበተው ለፌዴራል መንግስት ሚስጥር አሳልፈው ሰጥተዋል በሚል እንደሆነ አስታውቋል። ወይዘሮ ኪሪያ ኢብራሂም አሁን እውነት የሚነገርበት ጊዜ አይደለም፣ ሀቅ ወደፊት ይወጣል ሲሉ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። የህወሓት ጽህፈት ቤት ፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋዬ በበኩላቸው ሁለቱም አመራሮች እንዲሰናበቱ የተደረጉት በጦርነቱ ወቅት በነበራቸው አሰላለፍ ላይ ተመስርቶ በተካሄደ ግምገማ እንደሆነ ለአሜሪካ ድምፅ ገልጸዋል። ከትናንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባውን እያካሄደ ያለው ህወሓት በጦርነቱ ወቅት በፌዴራሉ መንግስት በቁጥጥር ስር ውለው የነበሩ ሌሎች 6 ስራ አስፈጻሚና የማዕከላዊ አባላት ደግሞ ወደ ነበሩበት የፓርቲ ኃላፊነት እንዲመለሱ ወስኗል። ሙርጌታ ጽባ ዝርዝሩን ነግረናል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ትናንት ሐሙስ የካቲት 14 ቀን 2016 ዓ.ም ባካሄደው ስብሰባ ጠላት ሲል በገለጸው የፌደራል መንግስት ተይዘው በነበሩ ከፍተኛ የፓርቲው አመራሮች ላይ ውሳኔ እንደሰጠ ፓርቲው በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። የፓርቲው ስራ አስፈጻሚ አባልና የቀድሞው የፌደሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም የፓርቲው ማዕከላዊ ኮሚቴ አባልና የትራንስፖርት ሚኒስትር ዴኤታ የነበሩት ወይዘሮ ሙሉ ገብረ እግዚአብሔር ለፌደራሉ መንግስት እጃቸው ሰጥተው ሚስጥር አሳልፎ በመስጠት ተገምግመው በፓርቲው ደንብ መሰረት ከአመራርነትና ከህወሓት አባልነት እንደተባረሩ ፓርቲው አስታውቋል። የፓርቲው መግለጫ ያይዞም ከአመራርነትና ከአባልነት ያባረራቸው ወይዘሮ ኬሪያ ኢብራሂምና ወይዘሮ ሙሉ ገብረ እግዚአብሔር የተሰማቸውን ጥልቅ ሐዘን ገልጸው ህዝባቸውን በስራ መስክ ለመካስ እንደሚሰሩ ቃል ገብቷል ሲል ገልጿል። በጉዳዩ ለአሜሪካ ድምጽ ምላሽ የሰጡት ወይዘሮ ኬሪያ ኢብራሂም ሁኔታዎች አስገድደውኝ እንጂ የፖለቲካ ችግር የለብኝም ብለዋል።
ሚዛናዊነቱ ዘየገድስ
የተሰጠውን ድምዳሜና አስተያየት ሚዛናዊነት ወደ ጎን ትተን በጊዜው እኔም በትዕግስት ጠብቄው የተካሄደ ነው። ከዚያ ሁሉ መከራና ስቃይ ወጥቼ የትግሉ አካል ሆኜ ስራዬ በፓርቲዬ ተገምግሞ እዚህ በመድረሴ ደስተኛ ነኝ። መታወቅ ያለበት ነገር ግን እኔ በሁኔታዎች አስገዳጅነት እንጂ የፖለቲካ ችግር ኑሮኝ አይደለም። ትላንትም የፖለቲካ ችግር አልነበረብኝም። ዛሬም ነገም እንዲሁ በችግር ውስጥ እያለሁ ትግል ሳደርግ ነበር። አሁንም በአላማዬ በህዝቤና በፓርቲዬ ጸንቼ ነው ያለሁት።
ወይዘሮ ኬሪያ ሀቁ ሌላ ጊዜ ይወጣል ከማለት ውጭ ተጨማሪ ማብራሪያ ለመስጠት አልፈቀዱም።
አሁን የእውነት የበላይነት የሌለበት ጊዜ በመሆኑ እውነት ማሸነፍ አይችልም። እውነትና እርግዝና ጊዜውን ጠብቆ ይታወቃል እንደሚባለው ሀቁ ወደፊት ይወጣል። በሂደት ሁሉንም እያየ ነው፣ እውነቱ ይወጣል።
በተመሳሳይ ወይዘሮ ሙሉ ገብረ እግዚአብሔር በፓርቲው በተላለፈባቸው ውሳኔ ላይ ያላቸውን አስተያየት እንዲሰጡን ሞክረን ስልካቸው ስለማይነሳ ምላሻቸውን ለማካተት አልቻልንም። ረዥም ጊዜ የወሰደና የዘገየ ባለው በዚሁ የፓርቲው ውሳኔ መሰረት የስራ አስፈጻሚ አባላት የሆኑት ዶክተር አዲስ አለም ባሌማና ዶክተር አብርሃም ተከስተ እንዲሁም የማዕከላዊ ኮሚቴ አባላቱ ዶክተር ሰለሞን ኪዳነ፣ አቶ አጽባሀ አረጋዊ፣ ወይዘሮ ኪሮስ ሐጎስና ዶክተር ረዳኢ በርሀ ወደ ነበሩበት የፓርቲው አመራር ደረጃ ተመልሰው እንዲቀጥሉ ጥሉ ወስኗል። ከፓርቲው ተጨማሪ መረጃና አስተያየት ለማግኘት በስልክ የጠየቅናቸው በህወሓት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ ኢያሱ ተስፋይ በሁለቱም የፓርቲው አመራሮች ላይ የተወሰደው የማባረር እርምጃ በጦርነቱ ወቅት አመራሮቹ በነበራቸው አሰላለፍ ላይ በተካሄደ ግምገማ ነው ብለዋል።
ድርጅታችን ህወሓት ደግሞ ከትግራይ ህዝብ ሆኖ መሪ ድርጅቱ ነው። ከዚህ ጽንፈት ለመውጣት ከኛ ትግል ሲያካሄድ የቆየ ነው። ሂደት ላይ አመራሩ አባሉ በሙሉ ከህተኛው ሳይድ ነው የነበረው የሚለው ሁሌ በየገጥመው ሁኔታ እየገመገመ የሚሄድበት አሰራር አለ እና በዚህ ላይ የውስጥ ድርጅት ጥራት የመራግት ሁኔታ ሲካሄድ ቆይተዋል። መብለኩም ግን በዛ ሁኔታ ትናንትና ላይ የማቅፈት ሁኔታ እያካሄደ እና በሁለት ላይ ከነበሩ ሀይሎች ጋር ከድርጅቱ ከህዝቡ በነበረበት ሁኔታ በፈቃዳቸው እነሱ እጅ በመስጠታቸው እና በዛ ሳይጣጠሩ ደግሞ የውስጥ ድርጅት ሚስጥር የምንለው ማለት በውስጥ ድርጅት የሚያት እንደሌለ ሀይል ጥራት በዛን ጊዜ የነበረው አሳልፈው በመስጠታቸው፣ ይሄ ደግሞ በድርጅታችን አሰራር ፍጹም የማይፈቀድ እና ከህዝቡ ጎን ቡነ መስዋዕት መክበር ያለበት እንጂ እንደዚ አይነት ስለማይፈቀድ በአሰራሩ
የህወሓት ማዕከላዊ ኮሚቴ ስብሰባ ዛሬ አርብም ቀጥሎ እንደዋለ በቀጣይ ይካሄዳል ስለተባለው የፓርቲው ጠቅላላ ጉባኤ እንደተወያየ ተመልክቷል። ህወሓት በኢትዮጵያ ምርጫ ቦርድ የተሰረዘ ፓርቲ ነው። ፓርቲው ሚያዝያ 28 ቀን 2015 ዓ.ም ለኢትዮጵያ ምርጫ ቦርድ በጻፈው ደብዳቤም በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱን የቀድሞ ውሳኔ እንዲነሳለት መጠየቅ መጠየቁን ይታወሳል። ቦርዱም ግንቦት 4 ቀን 2015 ዓ.ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩና የቀደመ ውሳኔው አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ የአመጻ ተግባር አሁን ባይኖርም ህጋዊ ሰውነቱ ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ህዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህወሓት የቦርዱ ውሳኔ የፕሪቶሪያው የ የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ጊዜያዊ አስተዳደርም በበኩሉ ውሳኔው ያስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን መዘገባችን አይዘነጋም። በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ተከትሎ መግለጫ የሰጡት አቶ ጌታቸው ረዳ ፓርቲው ህጋዊ ሰውነቱ እንዲመለስ ለማድረግ ያሉት የህግ ጥያቄዎች የሚስተካከሉበት ሁኔታ ለማመቻቸት ስምምነት ላይ መድረሳቸው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው ያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በተለያዩ ማህበራዊ ድረገጾች ላይ የተመለከታችሁን ያላችሁ ተመልካቾች። አሁን የመሰናዷችን መጀመሪያ ላይ ወደ አስተዋወቅነው ዘገባ እናቀናለን። ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኮሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቋል። በየደረጃው ያሉ የክልሉ ጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲሉ በጠሯቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግ ሸኔ በተባለው ታጣቂ ቡድን ተገደሉ ያላቸውን አራት የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራልና የክልሉ ጸጥታ አካላት ገዳማውያኑና ገዳሙን የመታደግ ሥራ እንዲሰሩ ጠይቀዋል። በግድያ የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምፅ ያነጋገረው የኢትዮጵያ ሰብአዊ መብት ኮሚሽን ሁኔታውን በምርመራ አጣርቶ ውጤቱን ይፋ እንደሚያደርግ አስታውቋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ይዛለች።
በኦሮሚያ ክልል በምስራቅ ሸዋ ዞን ከሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አራት መነኮሳት አባቶች በታጣቂዎች ታግተው መወሰዳቸውንና በኋላም መገደላቸውን የኦሮሚያ ክልላዊ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያስታወቁት ትናንት ሐሙስ ነው። በክልላዊ መንግስቱና በቤተ ክርስቲያኒቷ እንደተገለጸው አራት ገዳማውያን አባቶች የታገቱት ባለፈው ሰኞ የካቲት 11 ቀን 2016 ዓ.ም ሲሆን ትናንትና ሐሙስ የካቲት 14 ቀን 2016 ዓ.ም ደግሞ ግድያው ተፈጽሞባቸዋል። አግተውም ሆነ ግድያው የተፈጸመው ኦነግ ሸኔ ሲሉ የገለጹትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ታጣቂዎች እንደሆኑ ጠቅሰዋል። የክልሉ የአስተዳደር ጸጥታ ቢሮ ግድያውን ፈጽሟል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየተወሰደ ነው ሲል አስታውቋል። ቢሮው ትናንት ሐሙስ ባወጣው መግለጫ የኦሮሚያ ፖሊስና በየደረጃ ያሉ የጸጥታ ኃይሎች በተቀናጀ ሁኔታ እርምጃ እየወሰዱ ይገኛሉ ብለዋል። ዋነኞቹ የድርጊቱን ፈጻሚዎች ለማግኘት በገዳሙ አካባቢ የተሰማሩ የመንግስት ኃይሎች በአሰሳ ላይ እንደሚገኙም ጠቁሟል። በጉዳዩ ላይ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ፣ ከኦሮሚያ ኮሚኒኬሽን ቢሮና ከምስራቅ ሸዋ ዞን አስተዳደር ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ባወጣው መግለጫ አራቱ የዝቋላ ደብረ ከዋክብት አንድነት ገዳም መነኮሳት ኦነግ ሸኔ ብሎ በጠቀሰው ታጣቂ ቡድን መገደላቸውን አመልክቷል። ጉዳዩን አስመልክቶ ለአሜሪካ ድምፅ ተጨማሪ ማብራሪያ የሰጡት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት የህዝብ ግንኙነት መምሪያ ምክትል ኃላፊ መላከ ሰላም ቄስ ዳዊት ያሬድ አራት መነኮሳት አባቶች የገዳሙ መጋቢ፣ የገዳሙ ጸሐፊ፣ የገዳሙ የመጽሐፍ መምህርና ቀዳሽ እንዲሁም በአመክሮ የሚኖሩ መናኝ እንደሆኑ አረጋግጠዋል።
ሁለት አባቶችን ከአግቶ ከወሰዱ በኋላ እንወያይ የሚል ጥያቄ አቅርበው ከዛ በኋላ ሶስት አባቶች ደግሞ ሄዱ ወደዛው ወደ ጫካው ወደ ታች ማለት ነው ሄዱ። እዛው አስቀሯቸው። በማግስቱ ያው በ13 ቀኑ ሙሉ ስልክ ይጠራ እንደነበረና ከመሸ በኋላ ስልካቸው መቋረጡን ነው የተሰማው። አኖ ንጋት ላይ መገደላቸው ነው የተሰማው። ከተወሰዱት አምስት አባቶች መካከል አራቱ መገደላቸውን እና አንደኛው ተመልሰዋል የሚል ነበር። አሁን ግን የት እንዳሉም አልታወቀም። የእሳቸውን ጉዳይ ገና ነው። በአካባቢው ያለው ማህበረሰብ ከሰጠው መረጃ በመነሳት የገዳሙ ተዳዳሪም ሆኑ ሌሎችም አበው መነኮሳት ከገለጹት አንጻር በአሁን ሰዓት በመንግስት ሸኔ ተብሎ የሚጠራው አካል እንደሆነ ነው አጠቃላይ
ታጣቂዎቹ ገዳማውያን አግተው ከወሰዱ በኋላ ለማስለቀቅ እየተደረገ በነበረው ጥረት መሃል ግድያው እንደተፈጸመ ምክትል ኃላፊው አክለው ገልጸዋል። በአሁን ወቅትም ማህበረ መነኮሳትና የገዳሙ ቅርጾች አደጋ ላይ ናቸው በማለት የፈደራል የክልሉ የጸጥታ አካላት ጥበቃ እንዲያደርጉ በቅዱስ ሲኖዶስ በኩል በተክርስቲያኒቷ ጥሪ አቅርባለች ብለዋል። ተፈጸመ የተባለው ግድያ አስመልክቶ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ መረጃው እንደደረሳቸው ገልጸው እያጣሩ እንደሚገኙ ተናግረዋል።
ችግሩ መፈጠሩን ማህበራዊ ሚዲያዎችና የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዲያ ቻናል ላይ ሰምተናል። መሰረት በማድረግ ጉዳዩን ለማጣራት ሙከራ እያደረገ ነው። ይህንን እንዲያጣሩ አሳይመንት የወሰዱ ልጆች አሉ። በተለያየ መንገድ አጣርቶ እስካሁን ገሌ ነው የምል አልደረስንም። እንደደረስ የምናሳውቅ ይሆናል።
ውንጀላውን ፈጽሟል በሚል በኦሮሚያ ክልላዊ መንግስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤት የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግድያውን በሰራዊታቸው እንዳልተፈጸመ ገልጸው አስተባብለዋል።
አከውራኒ ኬኛ ጎቸ ከሲን ራወኔ ጀለሙሮ የሲቲሙን በርባዳ
አስረግጬ መናገር የምፈልገው የእኛ ጦር ይህን ድርጊት አልፈጸመም። የትኛው አካል ነው ይህን ግድያ የፈጸመው የምለውን አናውቅም። እኛ ግን እንዲህ አይነቱን ተግባር እናወግዛለን።
በእገታና ግድያ ጥቃት ሰለባ የሆነውን ገዳም ጨምሮ የቤተ ክርስቲያኒቷ ደህንነት እንዲጠበቅና ወንጀል ፈጻሚዎችን ተጠያቂ እንዲያደርግ የሚጠይቅ የቅዱስ ፓትርያርክ ማህተብ ያረፈበት ደብዳቤ በመንበረ ፓትርያርኩ አማካይነት ለሚመለከተው የመንግስት አካል እንደተላከም የህዝብ ግንኙነት መምሪያ ምክትል ኃላፊ መላከ ሰላም ቄስ ዳዊት ያሬድ አክለው ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል የሚንቀሳቀሰውን ታጣቂ ቡድን ለመደምሰስ በክልሉ የተቋቋመና የክልሉ ከፍተኛ ባለስልጣናት የሚገኙበት ሚስጥራዊ ኮሚቴ የዘፈቀደ ግድያና ህገወጥ እስር እንዲፈጸም ማዘዙን ባካሄድኩት ምርመራ ደርሼበታለሁ ሲል ሮይተርስ ዘግቧል። የዚህን ጉዳይ ዝርዝር ደግሞ ቆንጅታዬ ታሰማናለች።
ሮይተርስ ዛሬ አርብ ባወጣው ልዩ ዘገባው ከ30 የሚበልጡ የፌዴራል እና የክልል ባለስልጣናትን፣ ዳኞችን፣ ጠበቆችን እና በባለስልጣናት የተፈጸሙ ጥቃቶች ሰለባዎችን ማነጋገሩን ነው ያመለከተው። በተጨማሪም በክልሉ የፖለቲካና የፍትህ ዘርፍ ኃላፊዎች የተረቀቁ ሰነዶችንም መመርመሩን አክሎ ገልጿል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓመተ ምህረት ወደ ስልጣን ከመጡ ከወራት በኋላ ስራውን የጀመረውና በአፋን ኦሮሞ ቋንቋ ኮሬ ነገኛ ወይም የሰላም ኮሚቴ የሚል ስያሜ የተሰጠው ምስጢራዊ ኮሚቴ ምን እያደረገ እንደሆነ፣ የተካሄዱት ቃለ መጠይቆችና የተመረመሩት ሰነዶች ለመጀመሪያ ጊዜ ግልጽ አድርገው ማሳየታቸውን ሮይተርስ በልዩ የምርመራ ሪፖርቱ ላይ አስፍሯል። የተጠቀሰው የጸጥታ ኮሚቴ መኖሩ ከዚህ ቀደም ተዘግቦ እንደማያውቅ አክሎ አመልክቷል። ኮሚቴው የኦሮሞ ሕዝብ የራስን እድል በራስ የመወሰን መብቱ እንዲሁም ቋንቋውና ባህላዊ መብቱ በይበልጥ እንዲከበሩለት የኦሮሞ ነጻነት ሰራዊት ለዓመታት ሲያካሄድ የቆየውን የትጥቅ አመጽ ለማስቆም ጠቅላይ ሚኒስትር አብይ የሚያደርጉት ጥረት ዋና አካል እንደሆነ ቃለ መጠይቅ ያደረገላቸው 5 አሁንም ስራ ላይ ያሉና የቀድሞ የመንግስት ባለስልጣናት መናገራቸውን የሮይተርስ ልዩ ዘገባው አመልክቷል። ኦሮሞዎች በፖለቲካና በማህበራዊ ኑሮ ተገልለናል በማለት ደረጅም ጊዜ ቅሬታ ሲያሰሙ መኖራቸውን የጠቀሰው ሪፖርቱ በ2011 እንደ አዲስ ተቃውሞ በተቀሰቀሰ ጊዜ መንግስት ተቃውሞውን ለማስቆም የወሰደውን ከባድ እርምጃ የመራው ኮሬ ነገኛ እንደሆነ 5 ባለስልጣናት እንደገለጹለት ሮይተርስ አመልክቷል። ልዩ ዘገባው አስከትሎም በኦሮሚያ ክልል ባለው ሁከት ምክንያት ብዙ 100,000 ሰዎች ከመኖሪያቸው መፈናቀላቸውን ገልጾ የኢትዮጵያ መንግስትና የሰብአዊ መብት ተሟጋች ድርጅቶች ባለስልጣናት ከ2011 ጀምሮ በሚደርሱት ግድያዎች የኦሮሞ ነጻነት ሰራዊትን ተጠያቂ እንደሚያደርጉ ጠቁመዋል። ቡድኑ ግን ውንጀላውን ያስተባብላል። ሮይተርስ እንዳስታወቀው ከልዩ ዘገባው ምንጮች አምስት የቀድሞና የአሁን ባለስልጣናት መካከል አንደኛው ማንነታቸው እንዲገለጽ የፈቀዱ ሲሆን ቀድሞ የገዢው ብልጽግና ፓርቲ የማዕከላዊ ኮሚቴ አባል የነበሩት ሚልኬሳ ገመቹ መሆናቸውን ጠቁመዋል። በጸጥታ ኮሚቴው ኮሪኔ ገኛ ስብሰባዎች ውስጥ ተካፍተው የሚያውቁ ሁለት ሰዎችን ጨምሮ የተቀሩት ግን ማንነታቸው እንዳይገለጽ ጠይቀዋል። ስለ ኮሚቴው እንቅስቃሴዎች የሚያውቁት እነዚህ ሰዎች በክልሉ የደረሱት ብዛት ያላቸው ግድያዎችና በመቶች የሚቆጠሩ ሰዎች እስር በኮሚቴው ትዕዛዝ የተፈጸሙ እንደሆኑ ነግረውኛል ብሏል። በ2013 ዓ ም ኦሮሚያ ውስጥ በ14 እረኞች ላይ የተፈጸመውንና መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን የወነጀለበትን ግድያ መጥቀሳቸውንም አመልክቷል። ሮይተርስ ክትትሉን ተመርኩዞ ያጠናቀረውን ሪፖርት ለኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ማቅረቡን ገልጾ በሰጡትም ቃለ መጠይቅ ኮሬ ነገኛ የተባለው የጸጥታ ኮሚቴ መኖሩን እንዳረጋገጡለት ጠቅሷል። የተቋቋመበት ዓላማ በኦሮሚያ ክልል እየተባባሰ ለሄደው የጸጥታ ችግር መፍትሄ ለመፈለግ ቢሆንም ከተመሰረተበት ዓላማ ውጪ በስፋት የሰብአዊ መብት ጥሰቶችን በመፈጸም በፍትህ ስርዓት ውስጥ ጣልቃ እየገባ ነው ማለታቸውን ጠቅሷል። የኢትዮጵያ ፌዴራል መንግስት የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤትና የኦሮሚያ ክልል መንግስት ለዚህ ዘገባ በዝርዝር ለቀረቡላቸው ጥያቄዎች ምላሽ አለመስጠታቸውን ሮይተርስ አስታውቋል። በማስከተልም ከሩት ጠቅላይ ሚኒስትር አብይ አህመድ በቅርቡ በሀገሪቱ ፓርላማ በተደረገ የጥያቄና መልስ ጉባኤ ላይ በዲሞክራሲያዊ አስተሳሰብ የምንመራ በመሆናችን ሰው መረሸን ይቅርና ልናስር እንኳን አንችልም ማለታቸውን ጠቅሷል። ዘገባው በመቀጠል የኦሮሚያው አመጽ በሀገሪቱ የቀጠለውን አለመረጋጋት የሚያስታውስ እንደሆነ ጠቅሶ በትግራይ ክልል ለሁለት ዓመታት ብዙ መቶ ሺህ ሰዎች የተገደሉበት ጦርነት ከተካሄደ በኋላ የሰላም ስምምነት ላይ መደረሱን አስታውሷል። በአማራ ክልል ካለፈው ሐምሌ ጀምሮ በመንግስቱ የጦር ሰራዊትና በፋኖ ታጣቂዎች መካከል ውጊያ እየተካሄደ መሆኑንና ፌዴራሉ መንግስት በክልሉ አስቸኳይ ጊዜ ማወጁንም አውስቷል። ፌዴራሉ መንግስትና የኦሮሞ ነጻነት ሰራዊት እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓ.ም መጀመሪያ ላይ ለመጀመሪያ ጊዜ የሰላም ንግግር ከጀመሩ ወዲህም ቢሆን በክልሉ ሁከቱ እንደቀጠለ ሪፖርቱ አውስቷል። የኢትዮጵያ መንግስት ቡድኑን በአሸባሪነት የፈረጀ እንደሆነ ያስታወሰው ሪፖርቱ ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ግን በአሸባሪ ቡድንነት እንደማይጠሩት አያይዞ ጠቁሟል። ኮሬ ነገኛ ስብሰባውን የሚያካሂደው በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ሲሆን በሊቀመንበርነት የሚመሩትም የክልሉ ፕሬዚደንትና የቀድሞ የጠቅላይ ሚኒስትር አብይ ጽህፈት ቤት ሹም የነበሩት ሽመልስ አብዲሳ መሆናቸውን ያነጋገራቸው የቀድሞና የአሁን ባለስልጣናት እንደጠቆሙት ሮይተርስ አመልክቷል። የክልሉ የብልጽግና ፓርቲ አመራር ፈቃዱ ተሰማ እንዲሁም የክልሉ ዋና የጸጥታ ሹም አራርሳ ምርዳሳና ሌሎችም የክልሉ የፖለቲካና የጸጥታ ባለስልጣናት የኮሚቴው አባላት እንደሆኑ ምንጮቹ እንደገለጹለት ያወሳው ሮይተርስ አንዳቸውም ላቀረበው ስብሰባዎች ላይ ተገኝተው ያውቁ እንደሆን ወይም ለኮሚቴው ትዕዛዝ ሰጥተው ያውቁ እንደሆነ አንዳችም ማስረጃ እንዳላገኘ ሮይተርስ ጠቅሷል። አክሎም ስለ ጉዳዩ የሚያውቁ ሰዎች የጸጥታ ኮሚቴው የተቋቋመው በጠቅላይ ሚኒስትሩ አሳሳቢነት እንደሆነ ነግረውኛል ያለው ሮይተርስ በ2014 በፈረንጆች 2022 መጀመሪያ ላይ ለጠቅላይ ሚኒስትሩ ስለ ኮሚቴው እንቅስቃሴ ቢያንስ አንድ ጊዜ ገለጻ የተደረገላቸው መሆኑን በወቅቱ በቦታው የነበሩ ሰው እንደገለጹለት አመልክቶ ያን በነጻ ምንጮች ለማረጋገጥ እንዳልቻለ አስታውቋል።
ቆንጅታዬን አመሰግናለሁ። ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት እየተላለፈ የሚገኘውን የአርብ ምሽት የአሜሪካ ድምፅ ስርጭትን ነው። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የኢትዮጵያ ቡና የውጭ ንግድንና የአውሮፓ ህብረትን አዲስ ደንብ ይመለከታል የመጀመሪያው ዘገባ። ኢትዮጵያ የቡና ውጭ ንግድዋን የአውሮፓ ህብረት ካወጣቸው የደን ጭፍጨፋ ደንብ ጋር ለማስማማት ከህብረቱ የገንዘብ ድጋፍ እንደሚያስፈልጋት አስታውቃለች። ኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የቡና ውጭ ንግድን ከህብረቱ የደን ጭፍጨፋ ደንብ ጋር ማስማማት የግድ መሆኑን ለአሜሪካ ድምፅ ተናግረዋል። ደንቡን ለመተግበር ግን ከህብረቱ የገንዘብ ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል። የኢትዮጵያ ብሔራዊ ቡና ማህበርና የሲዳማ ቡና ዩኒየን ኃላፊ ደግሞ የአውሮፓ ህብረት የደን ጭፍጨፋ ደንብን ማክበር አለመቻል በሚሊዮኖች የሚቆጠሩ የቡና አርሶ አደሮች ኑሮ እንደሚያናጋው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይዟል።
የአውሮፓ ህብረት ይፋ ያደረገው አዲስ ደንብ ወደ ህብረቱ አባል ሀገራት ገበያ የሚገቡ የግብርና ውጤቶች ስለሚመረቱበት ሁኔታ የሚወስን ነው። የቡና ተክልን ጨምሮ ወደ 7 የሚደርሱና ደንን በመመንጠር የተመረቱ አሊያም በአንድም በሌላም መንገድ ከደን ጭፍጨፋ ጋር ግንኙነት ያላቸው ምርቶች ከተያዘው የጎርጎርሳውያኑ 2024 መጨረሻ ጀምሮ ወደ ህብረቱ ሀገራት ገበያ እንዳይገቡ ያግዳል። ለዚህ ደግሞ ወደ አባል ሀገራቱ ገበያ የሚገባ ቡና ከደን ጭፍጨፋ ነጻ ሆኖ ስለመመረቱ የሚያሳይ ማስረጃና ማረጋገጫ ማቅረብ እንደሚያስፈልግ ይደነግጋል። ከዓለም የቡና አምራች ሀገራት የምትጠቀሰው ኢትዮጵያ ይህን ደንብ ባለማክበር የሚጠበቅባትን ማረጋገጫ ማቅረብ ባትችል የህብረቱን ትልቅ ገበያ ታጣለች ይላሉ የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦ።
በአዋጁ ላይ በግልጽ እንደተቀመጠው ያንን ካላሟላ ያንተን ምርት ወደ እነሱ ገበያ መላክ አትችልም፣ ወይም እነሱ ገበያ ውስጥ መሸጥ አይቻልም፣ ገዢዎችም ያንን ሊገዙ አይችልም። ስለዚህ እነሱ አልገዙም ማለት ደግሞ ለኢትዮጵያ የኢዩ ማርኬት ትልቅ ገበያ ስለሆነ እሱን ታጣል፣ ቡናይን መሸጣችል ትልቁ ኢምፓክት እሱ ነው።
ከዚህ ጋር ተያይዞ ሊከተል የሚችለው ችግርም ከ5 ሚሊዮን በላይ ለሚሆኑ አርሶ አደሮች እንደሚተርፍ የሚጠቁሙት ደግሞ የኢትዮጵያ ብሔራዊ የቡና ማህበር ፕሬዚደንት ዶክተር ሁሴን አምቦ ናቸው።
በዩሮፕ በኩል የሚመጣው ማንኛውም ለውጥ በአገሪቱ ኢኮኖሚ በገበሬው ላይ ቀጥተኛ የሆነ ኢምፓክት አለው። እነዚህ የዩሮፓ አገሮች ደግሞ ስፔሻሊቲ ቡና የሚገዙ ከኒውዮርክ ገበያ ውጪ የሆነ ስፔሻሊቲ ቡና የኢትዮጵያን ጣዕም ስለሚፈልጉ በተሻለ ዋጋ የሚገዙ ናቸው። እነሱን ማጣት የለብንም። እንዳገር እነሱን ካጣን ኢትዮጵያ የምታገኘውን ሃርድ ከረንሲ ከ30% በላይ ያውም ቋሚ ወዲና ወዲ የማይለውን ስለምታጣ ትልቅ የኢኮኖሚ ችግር፣ ድህነት በገበሬው ላይ በአገሪቱ ላይ ይመጣል።
የአውሮፓ ህብረት ገበያ ከኢትዮጵያ የቡና ወጪ ንግድ 35% የሚሆነውን ድርሻ እንደሚይዝና በዓመት ከ400-500 ሚሊዮን ዶላር እንደሚያስገኝ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ይገልጻሉ። ይህን ገበያ ማጣት ደግሞ ትልቅ ችግር ውስጥ ይከተናል ይላሉ ዶክተር አዱኛ ደበላ። የህብረቱን ደንብ አክብሮ ከመንቀሳቀስ በቀር አማራጭ እንደሌለ የጠቀሱት ዋና ዲሬክተሩ አሰራራችንን ከደንቡ ጋር ለማስማማት ብሔራዊ መርሃ ግብር አዘጋጅተናል ብለዋል።
በ3 ዓመት ጊዜ ውስጥ የሚያልቅ ሀገራዊ የስራ መዘርዘር መርሃ ግብር አዘጋጅተናል። እንደገናም ደግሞ ከአውሮፓ ህብረትም ጋር ከፓርላማውም ከኮሚሽኑም ጋር ሰፊ ንግግሮችን እያደረግን ነው የምንገኘው። ስለዚህ እንደ ሀገር በተቻለን መጠን ለመዘጋጀትና በተወሰነ መልኩ አትሊስት ኮምፕላይ ማድረግ የምንችልበት እድል ለመፍጠር እየሰራን ያለ ነው ማለት ነው። የአውሮፓ ህብረት ያወጣው ከሰፈር 2020 ወዲህ የተጨፈጨፈ ደን ካለ እና በዛ በተጨፈጨፈ ደን ውስጥ ደግሞ የተመረተ ቡና ካለ ነው የሚቀበልም ያሉት። ስለዚህ ከዛ በፊት የነበረው የደን ሽፋን አለ፣ ከዛ በኋላ ያለው የደን ሽፋን ይታይና ከዛ በኋላ ምን አይሉ ደን ተጨፍጭፏል የተጨፈጨፈ ካለ ሴት አካባቢ ነው፣ ያንን ደግሞ ለማስተካከል ምን ማድረግ አለብን፣ ያንን እንዴት አድርገን እናስተካክላለን የሚሉት ዘርዘር ያሉ ስራዎች ናቸው እቅድ ውስጥ የተካተቱት። ስለዚህ የመጀመሪያ ስራችን የሚሆነው የሳተላይት ኢሜጆችን በመውሰድ በዛ ደረጃ ከ2020 በፊት ከነበረው የደን ሽፋን ጋር ማነጻጸር ነው የሚሆነው ማለት ነው።
የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋይም ደንቡን ለመተግበር ያስችላሉ የተባሉ ስራዎች በዩኒየኑ መከናወን እንደጀመሩ ተናግረዋል።
በእኛ ድርጅት ስር ወደ 70,000 ገበሬዎች ያሉና ኦሎሞስት የብዙዎቹ መረጃ ሰብስበን እየጨረስን ነው።
ኢትዮጵያ የቡና የውጭ ንግዷን ከህብረቱ የደን ጭፍጨፋ ደንብ ጋር ለማስማማት በ2.2 ቢሊዮን ብር የሚተገበር ብሔራዊ መርሃ ግብር አውጥታ መንቀሳቀስ ብትጀምርም ስራው ግን ቀላል እንደማይሆንና ድጋፍም እንደሚያስፈልገው ዶክተር አዱኛ አመልክተዋል።
ጂኦሎኬሽን ያስፈልጋል የሚል ነገር አላቸውና ለትላልቅ ፋርም ቢሆን ችግር የለውም፣ ግን እነዚህ ትናንሽ ፋርሞችን ላቲቲዩድ ሎንጊቲዩድ እንደገና ወደ ጂኦሎኬሽን ቀይረን ይህንን ለነሱ በዚህ በሚፈልጉት መልክ ማዘጋጀት አንደኛ እጅግ በጣም አስቸጋሪ ነው። ሁለተኛ በጣም ረዘም ያለ ጊዜ ሰፊ ጊዜ የሚፈልግ ስራ ነው። ሶስተኛ ዋጋውን ኮስቱንም ከበር ለማድረግ እጅግ በጣም አስቸጋሪ ነው የሚሆነው። በአክሽን ፕላኑ ላይ የተቀመጠው የገንዘብ መጠን በኢትዮጵያ መንግስት ብቻ የሚሸፈን ነው ብለን የምንለው ነገር አይደለም። ምክንያቱም አሁን ይሄ የተቀመጠው የገንዘብ መጠን ከእቅዳችንና ካለን ትሬጀሪ በጀት ውጭ የመጣ ነው። ስለዚህ የአውሮፓ ህብረት ይህንን ሊጋራን ይገባል የምል እንደምታለን። እንደገናም በገንዘብ ድጋፍ ብቻ ሳይሆን ህጉ የሚተገብርበትን ጊዜ አትሊስት በአንድና በሁለት እስከ ሶስት አመት ኤክስቴንሽን እንዲያደርግልንም ጥያቄዎችን እያቀረብንን ያለ ነው። ይሄንን አክሽን ፕላን ለእነሱም ካስረከብን በኋላ የሚመጣው የገንዘብ ድጋፍንና የጊዜ ኤክስቴንሽን አጽንኦት ሰጥተን ጠይቀናል።
የኢትዮጵያ የቡና አርሶ አደር ደንን የሚመነጥርበት ምክንያት የለውም የሚሉት የብሔራዊ ቡና ማህበሩ ፕሬዚደንት ዶክተር ሁሴን አምቦ የአውሮፓ ህብረቱ ደንብ ይህን ከግምት እንዳላስገባ ተችተዋል።
የኢትዮጵያ ገበሬ ቡናን ከደን ለይቶ አያይም። ምክንያቱም ቡና የተገኘው ከደን ውስጥ ነው። ያለ ደን ቡና ማኖር አይቻልም። የቡና ጥላ ከሌለም መትከል አለብን። ስለዚህ ቡና አንዱ የጫካ አካል ነው። እነዚህ ሰዎች ያዩት እንደ ብራዚል ሲኬድ ያለውን ጫካ ቆርጠው እነሱ ቡና ብቻ ነው የምተግሉት። እኛ የዛ አይነት ትሬንድ የለንም። አንቆርጥም ደናችን። ደን መቁረጥ ማለት ቡና መቁረጥ። ሌላ ብካፋ ቡናው ዛፉ ጥላ ሆኖ ስሩ ነው ቡና የምተከለው። ስለዚህ ዩሮፒያን ዩኒየን ህግ በሚያወጣበት ጊዜ የኢትዮጵያን ሁኔታ በልዩ ሁኔታ ነው መታየት ያለበት እንደ ሌሎቹ ሳይሆን።
ከዘጠና በመቶ በላይ የሚሆነው የኢትዮጵያ የቡና ምርት ከደን ጋር እንደሚስማማ የሚያስረዱት ዶክተር አዱኛም ሆኖም ይህን ለአውሮፓ ህብረት ለማስረዳት የራሱ የሆነ ሂደት አለው ይላሉ።
ራሱን የቻለ ስራ ነው። የራሱን የቻለ የበጀት ምንጭ ይፈልጋል። ኦርጋኒክ ነው፣ በትላዛፍ ስር ነው የምናመርተው ብለን ለማለት ደግሞ ደጋፊ ዶክመንት ያስፈልጋል።
የአውሮፓ ህብረት የደን ጭፍጨፋ ደንብ በዘንድሮ የቡና የውጪ ንግድ ላይ ጫና እንደማያሳድር ዶክተር አዱኛ ደበላ ጠቁመው ከዘርፉ በ2016 በጀት ዓመት 1.7 ቢሊዮን ዶላር ለማግኘት መታቀዱንም አክለው አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ወዳለንበቱ ዩናይትድ ስቴትስ ስንመለስ ዋሽንግተን ዲሲ ከመላው አሜሪካ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማ ስትሆን ከእነዚህ ውስጥ ከግማሽ በመቶ በላይ የሚሆኑት ጥቁር ሴቶች እንደሆኑ ተገልጸዋል። ጥቁር ሴቶች አስቀድሞ በመድኃኒት ሊታገስ የማይችል የካንሰር አይነት ተጋላጮች እንደሆኑ ጥናቶች ያመለክታሉ። ከዚህ በተጨማሪም ጥቁር ሴቶች ገና ከለጋ ዕድሜያቸው አንስቶ በሰውነታቸው ውስጥ የካንሰር እድገት ሊጀመር እንደሚችል በመግለጽ ባለሙያዎች አስቀድመው ዓመታዊ ምርመራዎችን እንዲጀምሩ አሳስበዋል። በዋሽንግተን ዲሲ የሚገኘው ብሬስት ኬር ዋሽንግተን ዲሲ የተሰኘው ተቋም በኑሮ ደረጃቸው ዝቅተኛ ደረጃ ላይ የሚገኙ ጥቁር ሴቶች የጡት ምርመራ እንዲያደርጉ እየሰራ ይገኛል። ፒቢኤስ ጣቢያ ያጠናቀረውን ዘገባ ኤደን ገረመው በመቀጠል ታሰማናለች።
ሚሼል ሃውኪንስ እና ልጇ መርሴዲስ በሀሳባቸው ውስጥ ያለው አንድ ነገር ብቻ ነው፣ ዓመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ ዓመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የ41 ዓመቷ መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለሁ፣ ትንሽ ጨንቆኛል ግን ይሁን። ሁለቱ ሴቶች በዋሽንግተን ዲሲ ወረዳ 8 በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናንድ የተቋሙ ሹፌር ነው።
አሁን ለጉዞ ዝግጁ ነን።
በርናርድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስት ኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይሄ አውቶቢስ ነው። ግዙፉ አውቶቢስ ከ100 ሺህ ሴቶች 34.3 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባትና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትሷ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይሄ አውቶቢስ በሰሜን ምስራቅ ዋሽንግተን ተገኝተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን የካንሰር ህዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኝ ወቅት የተጠራቀሙ የምርመራ ወረፋዎች በእነዚህ አውቶቡሶች አማካኝነት ተቃለዋል። የ76 ዓመቷ ጆይስ ስቴሪ በካንሰር ምርመራና ሕክምና አንድ ዓመት ማለት ትልቅ ልዩነት ይፈጥራል ይላሉ።
ከሶስት ዓመት በፊት እንደ ጓደኛዬ የነበረችውን እህቴን አጥቻለሁ። እሷና እኔ ሁሌ አብረን ነበር የምንመረመረው። ልክ እንደ እኔ የእሷም ውጤት ጤነኛ ነበር የሚለው። ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች። ስለዚህ ካንሰሩ ሲያሰኘው ነው የሚታየው። በአንድ ዓመት ጊዜ አሁን ደህና ነኝ የምትይበት ጊዜ የለም።
ዓመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚሰራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል።
እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል።
ሪጂና ሃምተን የብረስት ኬር ዋሽንግተን አጋር መስራችና የቀዶ ጥገና ሐኪም ናቸው።
ለሆርሞን ሕክምና ምላሽ የሚሰጥ ካንሰር አይደለም። ለሆርሞን ምላሽ የሚሰጥ ካንሰር ያለባቸው ሰዎች ለአንድ አምስት ዓመት ጊዜ የሚሆን የሆርሞን ሕክምና ይወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ። ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና ጨረርና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም።
ዶና ሄይ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር።
ሲጀምረኝ ደረቴ ላይ እብጠት ነበረብኝ። ልክ እንደ ማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ እድሜ ካንሰር ይዘኛል ብዬ አላሰብኩም። ዶክተሬም አንቺ በካንሰር ለመያዝ ገና ልጅ ነሽ፣ እብጠቱ ሲስት ሊሆን ይችላል በማለት አልትራሳውንድ እንዳደርግ ነበር የላከኝ። ነገር ግን አልትራሳውንድ ያነሳኝ ቴክኒሻን ያየውን ነገር ስላልወደደው ከእብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለግኩም ነበር። ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር።
ዶና ለእብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው።
እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ፣ የጥርስ ሕክምናም ጋር ልትሄዱ ትችላላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ። መታመም አይችሉም። ሁሉ ነገር ሲያስተካክሉ ራሳቸውን ይዘነጉታል።
ዶክተር ሬጂና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ።
አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው። ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት። እንደ ሴት እኔም አንቺም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ሕይወት በመነሳት ምስክር መሆን እንችላለን።
ባለፈው ዓመት ዶና አራት ልጆቿን እያሳደገች የጨረርና የኪሞቴራፒ ሕክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በሕክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረች ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው?
ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቋዋለች። በማለት ይተዋቸዋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ፣ ካንሰር ሊይዝሽ አይችልም የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል።
ነገሮች እንደሰው እድሜ፣ ዘርና የኑሮ ሁኔታ ቢለያዩም በአሁን ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመቱ ጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሬጅና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ።
Black women are just at the bottom of the chain when
ጥቁር ሴቶች ሁሌም ከታች ናቸው ያሉት። እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል።
እናትና ልጅ ሚሼልና መርሴዲስ ሃውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የ3D ማሞግራም ማሽን በዚህኛው የከተማ ወገን ያለው ብቸኛው ማሽን ነው።
Painless Pam, that's
what I hear.
Bringing my daughter here today. አብረን ይህን ማድረጋችን በጣም ጥሩ ነገር ነው።
መርሴዲስ የጡት ምርመራው ምንም አይነት ህመም የለውም ትላለች።
I didn't have any pain. It was painless.
ህመም አልነበረብኝም። እንደውነቱ ምንም አይነት ህመም አልነበረብኝም። የሚመረምርሽ ሰው ምንም ህራሄ አያሳይሽም። ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር። እናም ምርጥ ነበረች። ምን እየሆነ እንዳለ እያስተማረች ነበር። ምቾት እንዲሰማኝ አድርጋኛለች።
ያለፉት ኖራቶች በጡት ካንሰር ህክምና ያሳለፈችው ዶና ሄስ በቅርቡ የጨረር ህክምናዋ መጠናቀቁን አክብራለች። ያለፉትን 9 ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከሷ ጋር አብሮ ጸጉሯን የተላጨው ሁሌም የሚደግፋት የተደራጋሯ ውሻዋ ሲናመን፣ ልጆቿና በማህበራዊ መገናኛ ብዙሃን ላይ ስለ ህክምናዋ የምታጋራቸው ደጋፊዎቿ ሚና ትልቅ ነበር።
ወጣት ጥቁርና ሴት ሆነሽ አንቺን የሚመስል ሰው በዛ ውስጥ አልፎ እንደሚያውቅ ማየቱ ለኔ ተስፋ ነው የሰጠኝ። ይሄ ነገር እኔም ላይ ሊከሰት ነው፣ እናም እኔም አሸንፈዋለሁ ትያለሽ። ሰዎች ይህን ስል አያምኑኝም፣ ግን በውስጥ ያለው ትልቅ ማንነት ሰዎች ራሳቸውን እንዲንከባከቡ በማድረግ ደስ የሚለው ነው።
ለፒቢኤስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ በማስዴብል የተዘጋጀውና ደረጀ ደስታን የሚያስደምጠንን የወንዝ ውሃ ፍጆታን ለማመጣጠን ስለሚያስችለው ሰርቶ ማሳያ የሚናገረውን ዘገባ እንከታተል።
በርካታ ግድቦች፣ የውሃ ማጠራቀሚያዎችና ህጋዊ ስምምነቶች የኮሎራዶ ወንዝን እጅግ ውስብስብ ወደሆነ የውሃ ስርዓት ስር እንዲገባ ቀይረውታል። ይህ ስርዓት በአሜሪካ ደቡብ ምዕራብ የሚኖሩ 40 ሚሊዮን የሚደርሱ ሰዎችን የሚደግፍ ነው። የ7 የዩናይትድ ስቴትስ ግዛቶች፣ 2 የሜክሲኮ ግዛቶችና 30 የቀደምት አሜሪካውያን ማህበረሰቦች ሁሉም በወንዞቹ ውሃ ላይ ባለመብት ናቸው። ስርዓቱ በዩናይትድ ስቴትስ ውስጥ ከሚገኙት 2 ትላልቅ የውሃ ማጠራቀሚያ ግድቦች ወቅታቸውን በትክክል እየጠበቁ በሚለቀቁት ላይ ይወስናል። አሁን እጅግ የተባባሰው የአየር ለውጥ ኮሎራዶ ወንዝ ላይ ተመስርተው የተሰሩት ሌክ ሜድ እና ሌክ ፓውል የተባሉት ሐይቆች ወይም ግድቦች ላይ የተመሰረተውን የውሃ አስተዳደር ስርዓት የበለጠ ፈታኝ እንዲሆን አድርገውታል። ኢዲት ዛጎና ወንዞች በተለያዩ ወቅቶች ምን መልክ እንደሚኖራቸው የሚያጠናውና በኮሎራዶ ዩኒቨርሲቲ ስር ያለው የሪቨር ዌር መርሃ ግብር ቡድንን ይመራሉ።
አሁን ጉልህ አድርገነዋል። በጣም አስፈላጊ የሆነውን የፓውልን ሐይቅ ማየት እንችላለን። ስለዚህ ይህ አካላዊ ሂደቶችን እንዲሁም ከፓውል ሐይቅ ጋር የተያያዙትን ሁሉንም መረጃዎች ይዟል።
የአየር ንብረት ትንበያዎች፣ የትነት መጠኖች፣ የኃይል ማመንጫዎችና በወንዙ ፍሰት ላይ ተጽዕኖ የሚያሳድሩ ሌሎች ነገሮች በሙሉ በኮምፒውተር በተሰሩ የማሳያ አብነቶች ውስጥ ተካተዋል። ወንዙን የሚያስተዳድረው የፌዴራሉ መስሪያ ቤት ሪቨር ዌርን በመጠቀም ለምሳሌ በከፋው የድርቅ ዓመት ወንዙ ምን መልክ እንደሚይዝ ይመለከትበታል። ፕሮፌሰር ኤዲት ዛጎና በኮሎራዶ ዩኒቨርሲቲ ተመራማሪ ፕሮፌሰር ናቸው።
What is the reliability of Lake Powell being able to release its water?
Lake Powell, wahan katafasasu betach lallutna betam letechegeru yewha tetekamiwoch melgeg machalu min yahal astamamay no.
ሁሉንም የውሃ ተጠቃሚዎች ውሃውን እንዴት መጠቀም እንደሚኖርባቸው ማስማማት በጣም አስቸጋሪ ነው። ይሁን እንጂ አሁን ብዙዎቹ ባለድርሻ አካላት ሪቨር ዌርና አንዳንድ ስምምነቶችን ለማቅለል የሚረዱ የጋራ መድረኮችን ይጠቀማሉ። ጄኒፈር ጊምበል በኮሎራዶ የውሃ ማዕከል የፖሊሲ ምሁር ናቸው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.